ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከዚያም ከመጽሐፍት ዓለም ፕሮግራማችን የተደበቀው ማስታወሻ በስዊድናዊው ዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን መጽሐፍ ትረካ ክፍል 10 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። ረቡዕ ጳጉሜ 1 ቀን ጠዋት በምስራቅ ኢትዮጵያ በሚኤሶ ከተማ ውስጥ በደረሰ የቦምብ ጥቃት 4 ሕፃናት የተገደሉ መሆናቸውን የወያኔ ባለሥልጣኖች ተናግረዋል። የቦምቡን ጥቃት ያደረሱት ክፍሎች ማንነት ያልተገለጸ ሲሆን ከአራቱ ሕፃናት በተጨማሪ በዜጎች ላይ ጉዳት መድረሱና አለመድረሱም አልታወቀም። በሌላ ዜና ባምቦ ከተማ ከፍተኛ የነዳጅ እጥረት የተከሰተ መሆኑንም ከስፍራው ከደረሰን ዜና ለማወቅ ችለናል። በጥምር አሃዝ እያደገ የሚገኘው ኢኮኖሚው ሳይሆን የእቃዎች ዋጋ መሆኑን ሰሞኑን የወያኔ የማዕከላዊ ስታቲስቲክስ ኤጀንሲ በይፋ ግልጽ ካደረገው ዘገባ ለማወቅ ተችሏል። ከዚህ ዓመት አጋማሽ ጀምሮ በየወሩ በአማካይ 8.8 ከመቶ ሲያድግ የነበረው የዋጋ ንረት በነሐሴ ወር በ10.4 ከመቶ የናረ መሆኑን ኤጀንሲው ገልጿል። የዋጋ ንረቱ በከፍተኛ ደረጃ አይሎ የሚገኘው በምግብ ነክ ምርቶች ላይ ሲሆን ከዚህ ቀደም 100 ኪሎ ጤፍ 3000 ብር፣ በቆሎ በ1000 ብር እየተሸጠ መሆኑን መዘገባችን ይታወሳል። የዋጋ ግሽበት የሚከሰተው በአጠቃላይም የተመረተውና ለገበያ የሚቀርበው ምርት ሸማቹ ከሚጠይቀው መጠን በሚያንስበት ወቅት ሲሆን የወያኔ ባለስልጣን ነጋዴዎች ብዛት ያለው የጤፍና ሌሎች የምግብ ምርትን ወደ ውጭ እየላኩ መሸጣቸው እንዲሁም የበቆሎ ምርት በገፍ ወደ ኬንያ እንዲሸጥ መደረጉ አስተዋጽኦ እንዳላቸው ሲታወቅ ለበጀት መደጎሚያ ብሎ ወያኔ የሚያሳትበው የብር ገንዘብም ለዋጋው ንረት ምክንያት ሳይሆን እንደማይቀር ይገመታል። ነሐሴ 2 ቀን በአዲስ አበባ ከተማ እየተሰራ በሚገኘው በአዲስ አበባ ስታዲየም የህንፃ ግንባታ ሥራ አካባቢ በተነሳ የእሳት ቃጠሎ ከ7 ያላነሱ ሰዎች መሞታቸውና በርካቶች መቁሰላቸውን አዲስ ስታንዳርድ የተባለው ጋዜጣ ነሐሴ 30 ቀን ባወጣው ዘገባ አጋልጧል። እሳቱ የተነሳው ወደ 20 የሚደርሱ የቀን ሰራተኞች ለመኝታ በተቀለሰ የቆርቆሮ ክልል ውስጥ እንዳሉ አንድ የጋዝ ሲሊንደር በመፈንዳቱ መሆኑም ታውቋል። ስታዲየሙን የሚገነባው አንድ የቻይና መንግስት የኮንስትራክሽን ኩባንያ ተቋም ሲሆን የኩባንያው ኃላፊዎች ስለ ሁኔታው ተጠይቀው መልስ ለመስጠት አልፈቀዱም ተብሏል። ቁስለኞቹ 22 ክሊኒክ ወደ ተባለው የወያኔ አገዛዝ ሕክምና ጣቢያ ተወስደው ሲረዱ ከቆዩ በኋላ ወደ ተለያዩ ሆስፒታሎች የተወሰዱ መሆናቸውንም ጋዜጣው ገልጿል። በእሳቱ ምክንያት ህይወታቸው ያለፈው ከሻሸመኔና ከወሎ የመጡ መሆናቸው ሲታወቅ ቁስለኞቹ ደግሞ ከተለያዩ አካባቢዎች የመጡ መሆናቸው ታውቋል። ሰዎቹ ወያኔ በሚቆጣጠራቸው ክሊኒክና ሆስፒታሎች ውስጥ እንዲታከሙ በመደረጉም ለ28 ቀናት ያህል ወሬው ሊደበቅ ችሏል ተብሏል። በሚያሳፈር ሁኔታ ኩባንያው ለሞቱት ሰዎች ካሳ 15000 ብር ወይም $640 ብቻ መስጠቱን ቢገልጽም ዘመዶቻቸው ለመቀበል ፍላጎት ያላሳዩ መሆኑ ተነግሯል። ለሰራተኞች መኖሪያ ተብሎ የተሰሩት ቤቶች ከቆርቆሮና ከፕላስቲክ የተሰሩ ሲሆን እሳት በፍጥነት እንዲቀጣጠል ምክንያት ሆነዋል ተብሏል። የወያኔ አገዛዝ ዜናውን ደብቆ ማቆየቱና የሰራተኞችን መብት ለመጠበቅ ሙከራ ለማድረጉ ለድሃው ህዝብ ያለውን ደንታቢስነት ያሳያል በሚል ብዙዎች አስተያየታቸውን ይሰጣሉ።
የሶማሊያ መንግስት በቅርቡ ይዞ ለወያኔ ያስረከበው ራሱን የኦጋዴን ነጻ አውጪ ነኝ ብሎ የሰየመው ድርጅት ያመራር አባል የሆነው አብዱ ከሪም አሸባሪ ነበር ብሎ በይፋ መሰየሙ ታውቋል። የሶማሊያ መንግስት ግለሰቡን በአሸባሪነት ከፈረጀው አስሮ ማስረከቡን የሚጠቁም ሲሆን ግለሰቡ በገዛ ፍቃዱ እጁ ሰጥቶ ነው ከሚለው ከወያኔ አገዛዝ መግለጫ ጋር የሚቃረን መሆኑን ታዛቢዎች እየተናገሩ ይገኛሉ። በተያያዘ ዜና ግለሰቡ ተይዞ በተሰጠ ጥቂት ቀናት ውስጥ የወያኔ ባለስልጣኖች በስር ላይ የነበሩ 114 የሶማሊያ ዜጎችን ለሶማሊያ መንግስት ማስረከባቸው ታውቋል። የአሜሪካ ወታደራዊ ተቋም በሰጠው መግለጫ ማክሰኞ ጠዋት በድሮን የአየር ጥቃት 3 ያልሸባብ አባሎችን መግደሉን አስታወቀ። ጥቃቱ የተፈጸመው ከመቋዲሾ 75 ኪሎ ሜትር ቆ በሚገኘው ቤይ በሚባል አካባቢ መሆኑ ታውቋል። ከዚህ በፊት የድሮን ጥቃት ሰላማዊ ሰዎችን መግደሉ ሲነገር ማክሰኞ ዕለት የተደረገው የድሮን ጥቃት ሰላማዊ ሰዎችን መግደሉና አለመግደሉን አልታወቀም ተብሏል። ሞቱ የተባሉትም ያልሸባብ አባላት ማንነትም እንዳልታወቀ ተገልጿል። በተያዘ ዜና በኬንያ ውስጥ በላሙ ወረዳ ቦቦ በተባለ አካባቢ ያልሸባብ ታጣቂዎች 4 ሰዎችን አንገታቸውን በመቅላት የገደሏቸው መሆኑን የአካባቢው ባለስልጣኖች ተናግረዋል። በላሙ ወረዳ ባልሸባብ ኃይሎች አንገታቸው ተቀልጦ የተገደሉ ሰዎች 16 መድረሱን ጉዳዩን የተከታተሉ ወገኖች ይገልጻሉ። የኬንያ የምርጫ ኮሚሽን ሊቀመንበር በሰጡት መግለጫ ኮሚሽኑ የሰው ኃይል ለውጥ ያደረገ መሆኑን ገልጸው 6 አዲስ ባለስልጣኖች የሚቀጥለው ምርጫ ለማካሄድ የተሾሙ መሆናቸውን ይፋ አድርገዋል። ለውጡ የተደረገው የተቃዋሚ መሪ ሚስተር ኦዲንጋ በጠየቁት መሰረት መሆኑን ተገልጿል። ጁብሌ የተባለው የፕሬዝዳንት ኬንያታ ፓርቲ አዳዲስ የተሾሙ ባለስልጣኖች የሌላ ፓርቲ አባሎች መሆናቸውን በመጠቆም የተደረገው ለውጥ የሚቃወም መሆኑን ገልጿል። የተቃዋሚ ፓርቲ መሪ እስካሁን በለውጡ ላይ አስተያየት ያልሰጡ ሲሆን የፓርቲው ቃል አቀባይ ፓርቲው አቋሙን በአጭር ጊዜ ውስጥ እንደሚገልጽ ተናግሯል። በቶጎ የፕሬዝዳንት ስልጣን ዘመን ከሁለት እንዳልፍ በመጠየቅ የሚካሄደው ተቃውሞ እንቅስቃሴው ተጠናክሮ የቀጠለ መሆኑ ታውቋል። በተለያዩ የተቃዋሚ ድርጅቶች ህብረት የተጠራው የተቃውሞ ሰልፍ በብዙ ከተሞች የጀመረ ሲሆን በነገው ዕለትም በርካታ ሌሎች ከተሞች ተቃውሞ ለማድረግ ያቀዱ መሆናቸው ተነግሯል። ተቃውሞውን ለማስቆም የቶጎ መንግስት የኢንተርኔት አገልግሎት ማቋረጡ ሲነገር የሞባይል አገልግሎቶችንም ሙሉ በሙሉ ያገደ መሆኑ ታውቋል። የአሁኑ ፕሬዝዳንት ሚስተር ናሲም ጊቢ ስልጣን የያዙት ከ1997 ዓ.ም ጀምሮ ሲሆን ከዚያ በፊት ለ38 ዓመታት በስልጣን የቆዩት አባታቸውን ሚስተር ኢያዴማን በመተካት ነበር። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Fano, 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 teku sosina gud, kifari nindeya, lefte gadai, fano ndem ekkanya, erete ubarut, yambar guru, setole nafas, Angolo 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 inde kulao inde grisa inde kulao inde grisa yarfaw libbe demu tenesa fanu 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 ግራር ተልቶ ደማይላት ኡሩታሽን እንደውሃት ፋኑ ፋኑ ሐረርለው ጋሬ ምን ያህል ይደጋ ተዝባር ሽንክሲ እንባዬ ይመጣል ለሚያለው ጫካ ለሚያለው ድር ሲነጋገር ያድራል ከሙዜሩ ጋር ከሙዜሩ ጋር እንኳን ባልንጀራ ልባይታም ፋኑ 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 አገሩ ገባ ሳይሰናበት ያጀግና ወታደር ሰው ማረገ ፋኑ 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 ይበላ ወርጨቃ ልኳንዳው ምን ሆኖ የልብ ያስታማሚ ናፋኑ 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 ኡሆ ተው ሳቡ 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 መሸብ ሳቡ መሸብ ይጁ ቢራራት ግብር አለብ ግብር አለብ ግብር አለብ ፋኑ ፋኑ የወንድ ልጅናት ታጠቂ በግመድ የወንድ ልጅናት ታጠቂ በግመድ ልሽን አሞራ እንጂ ጎዳና
የጀግና ነው ቤቱ ከዘለዳው ተዋቆ ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጅ ግቢ ሽቅብ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ባናቱ ከሚያዚያን ስቶስ ከካቲቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨሳል አባራው ይገለባበጣል የላዩ በስሩ ይቃጠላል እንጂ ይጨሳል አፈሩ የማን ሻጭ ከላዩ የማን ደም ተሰሩ ማን አለ በቤቱ የሚፈራሙት አድቦ ተቀምጦ ዝንት ዓለም እየየ ዝንት ዓለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የህት ያጎት ይቺን ቀና አንገቴን ደፍቼ ለፋት በሚል አጉል ሰበብ በሚል አጉል ምጸት መቆየት ደግ ነው ሁሉም ታለፈና ሀገር ሞታ አየናት ጭራሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋ ጊዋይናችን ያድዋው አርበኞች የማይጨው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ቸበቸበው ቤቱን አፈረሰው እጃንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አቧራው ይገለባበጣል የላዩ በስር ተዋቆ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም ያገር ስሪቱ ተዋቆ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም ያገር ስሪቱ መጽሐፍት ዓለም
ከመጽሐፍ ታለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 10 ዘውዱ በሚያጠቁበት ወቅት ደግሞ የራስ ምሩ ጠባቂ ጦር የጠላትን የምዕራብ ጎን እንዲያጠቃ ታዘዘ። የራስ ምሩ ጠባቂዎች የንጉሱ የክብር ዘበኛ አባሎች ናቸው። በአዲስ አበባ ዘመናዊ የአውሮፓ ወታደራዊ ስልጠና የተሰጣቸው ነበሩ። ወታደሮቹ በተማሩት መሰረት ምስጋና በሚገባው ሁኔታ መዋጋት ጀመሩ። የቦታውን አቀማመጥ በመጠቀም የጣሊያኖችን ሬጅመንት ማጥቃት ጀመሩ። በመጀመሪያው ድንጋጤ ጠላት የነበረበትን የመጀመሪያውን ጉድብ ሲለቅ ጠቅላላ ለቆ የሚሄድ መስሎ ነበር። ከቀኑ 6 ሰዓት ሲሆን ከዋሻችን መግቢያ ቁጭ ብለን ምግብ ቢጤ ለመቅመስ እየሞከርን ነበር። ምን መሆኑን እስከምንለይ ድረስ ያለምንም ማስጠንቀቂያ ሰላይ አውሮፕላን እንደ ጭልፊት ቁልቁል ወደኛ ተወረወረ። ክንፎቹ ለጥቂት አለቱን ነክተውት ነበር። አውሮፕላኑ ተመልሶ ሲመጣ ግን ወደ ዋሻው ተመልሰን እየገባን ነበር። በዚህ ጊዜ ግን አውቶማቲክ መሳሪያ እየተኮሰብን ነበር። ብዙ ጥይቶች እየነጠሩ የዋሻውን ጣሪያ መቱት። አውሮፕላኑም ተመልሶ አልመጣም። ግን ተገኘን። እነሱም እዛ ዋሻ ውስጥ ማን እንደተደበቀ አውቀዋል። ብዙም አልቆየም፣ ምናልባትም አንድ ሰዓት ተኩል ይሆናል። እያፏጨ ቦምብ ሲወርድ መሬቱ እንደ ምድር መንቀጥቀጥ ይርድ ጀመር። በጥንቃቄ ወደ ውጭ ተመለከትኩ። ከኛ 20 ሜትር ርቀት የነበረ ዛፍ በቁሙ ተሰንጥቋል። ከስሩ ግን ከጥቂት ደቂቃዎች በፊት የሚተነፍስ ሰው ወድቋል። ከጭንቅላቱ አገጩ ብቻ ነው ጥርስ አልባ ሆኖ አንገቱ ላይ ተንጠልጥሎ የሚታየው። የግራ እጅና የግራ እግሩ እስከ ጭኑ ድረስ የሉም። በግራ ጎን ደረቱ ተከፍቶ አንጀቱ ይታያል። የጎራዴው ግማሽ እንኳን ሳይቀር የለም። ማን እንደነበረ አውቃለሁ። ከአጭር ጊዜ በፊት በፈገግታ ተለያይተናል። እሱም ልጅ ይሻል ነበር። ከአድዋ የነጋዴ ልጅ ነው። ከልጅነት ጓደኞች አንዱ ሲሆን የደጃቻ ያሪው ጦር ውስጥ ተሰልፎ እያገለገለ ነበር። አውሮፕላኖቹ ግን ለትዝታ ጊዜ የሚሰጡ አልነበሩም። እንደመጥፎ የዝናብ ነጎድጓድ እያጓሩብን የሚወረወር የእሳት ነበልባል ባይናችን እያየን መሬቱም እየተንቀጠቀጠ ጥቅጥቅ ባለ አዋራጉም ታፈን የነበረንን የጋዝ ጭንብል አድርገን ነበር፣ ግን መልሰን ማውለቅ ነበረብን። በጣም ይሞቀም ነበር። እንደገናም የጭንብሎቹ አየር መዘዋወሪያዎች በአዋራ ተደፍነው ነበር። መቼ እንደቆመም አላውቅም። ለብዙ ደቂቃዎች ፋታ አግኝተን ነበር። እንደገና ተመሳሳይ አስፈሪ ድብደባ ሲጀመር፣ ድብደባው በዋሻው ጣራ ላይና በጀርባው በኩል ነበር። አውሮፕላኖቹ እንደገና ቦምብ ለመጫን ሲመለሱ መድፈኛው እንዲደበድበን ታዞ ነበር። የነበርንበትን ቦታ አውቀዋል። ቶሎ ቶሎ አሁንም ቦምብ ሲወርድብን ጠቅላላው ዋሻ ይንቀጠቀጣል። እኔም አለቱ የተሰነጠቀ መስሎኝ ነበር። አለቱ ችሎ ይቋቋመው ይሆን ወይስ ተደርምሶ ይቀብረን ይሆን? አሰቃቂ ስሜት ነበር። ነገር ግን ያ ብቻ አልነበረም። ጠላት ጣራው ላይ መድፍ ተኩስ ጀመር። እርሳሶችም መግቢያው ላይ ይፈነዱ ጀመር። መውጫውን ለመዝጋት ነው ሐሳባቸው። ያን ቀን ዋሻውም ሆነ እኛ ራሳችን ያን ሁሉ ነገር እንዴት እንደቻልነው አይገባኝም። ድምፁን በደንብ አልሰማም ነበር። ከባድ ራስ ምታትም ተከትሎ መጣ። በቦምቡ ችብኙ የተናወጠው አንጎላችን በደንብ መስራት ያቆመ ይመስላል። ምናልባትም ትዝ ይሆናል ከብደት የተረፍነው። እኔም ምንም አይነት ስሜት በጭራሽ አልነበረኝም። ኩርምትምት ብዬ ያለ ምንም መንቀሳቀስ ቁጭ አልኩ። እንደፈለገው ይሁን፣ ከዚህ ባሰ አይመጣ። ሞት እረፍት ነው ብዬ አሰብኩ። ሁላችንም ብንሆን ሞትን የተመኘን መሰለኝ። ራስ ምሩ እግራቸውን አጣምረው አገጫቸውን በእጆቻቸው ደግፈው ጎላ ያሉ አይኖቻቸው አንድ ቦታ ላይ ተተክለው ቁጭ ብለዋል። ፈገግም ያሉ ይመስላል። ጨለማና ጭንቅ ያለ ነገር ቢሆንም እርጋታ ነበር። አልፎ አልፎ እግር አቀማመጣቸውን እየቀያየሩ ድምጽም ያሰሙ ነበር። የሚያስቡትን ነገር ለማወቅ አስቸጋሪ ነበር። ምናልባትም የዮሐንስን ምክር መስማታቸው ጸጽቷቸው ይሆናል። ሁላችንንም እየመሩ ወጥመድ ውስጥ እንዳስገቡን እያሰቡ ይሆን? ደጃች አያሌው ጠንካራ ከሆነው ከወገብ በላይ ሰውነታቸው ጋር በሐሳብ ተውጠው ተቀምጠዋል። የውጊያውን ሁኔታ መረጃ ለመስማት እየጠበቁ ያለ ትዕግስት ጣቶቻቸውን እያጠፉ ይዘረጉ ነበር። ረዳቶቻቸው ሳይታክቱ እየሾለኩ ይመጡና ዜና ያቀርባሉ፣ ጥያቄም ይጠየቃሉ። እንደገና ደግሞ ከደጃዝማቹ አዲስ ትዕዛዝ ይቀበላሉ። ምንም እንኳ ራሳቸው ማየት ባይችሉም የመላው ጦሩን እንቅስቃሴ የት እንዳለ እርዳታ ይፈልጉ እንደሆን መረጃ ያገኛሉ። እኔ እንደማስበው ከሆነ ራሳቸውን እንዳመማቸው ቢናገሩም ከመካከላችን እሳቸው ብቻ ነበሩ ከማሰብ ችሎታቸው ጋር የነበሩት። የንስሐ አባትየውና ሁለት የጦር አዛዦች ደግሞ አጠገቤ ተቀምጠው ሲጸልዩ ይሰሙ ነበር። ከሁሉም ቅዱሳኖች ቅዱስ ጊዮርጊስ ነበር በብዛት የሚጠራው። ቅዱስ ጊዮርጊስ የኢትዮጵያ የጦር ጠባቂ ነው። በ1888 ዓመተ ምህረት በሱ ቀን ነበር የአድዋ ጦርነት የተካሄደው። እናም በሱ እርዳታ በውጊያው ድል ተገኝቷል። አሁን ደግሞ ያንን ቀን በማስታወስ ቅዱስ ጊዮርጊስ እየተነሳ ነው። በጸሎት አሁን በተከታዮቹ ጎን እንዲቆም ጥሎ እንዳይጥላቸው እየተጠየቀ ነበር። ከቀኑ 10 ሰዓት ሲሆን አልፎ አልፎ ከተናጠል አውሮፕላኖች ከመጣለው ቦምብ ፍንዳታ ድምጽ በስተቀር ከዋሻው ድብደባ ለአንድ ሰዓት የሚሆን ፋታ አግኝተ ነበር። አሁን ጣላት በግራ በኩል በብዙ ወታደሮች ያጠናከረ ከመሆኑ በስተቀር አሰላለፉ ያው እኩል ቀን ላይ እንደነበረው ሆኖ እናያለን። ከፍተኛ ግፊት ቢኖርም የራስ ምሩ ጠባቂዎች ተቋቁመው ነበር። ነገር ግን ከግማሽ በላይ የሚሆኑት ስለሞቱ በቅርቡ የመጨረሻ ኃይላቸው እንደሚሟጠጥ ነው። ስለዚህ የደጃቻ ያለው ጠባቂዎች ለርዳታ መላክ ነበረባቸው። የኛ መሃል ጦር ደግሞ ወደ ምራብ በኩል ተንቀሳቅሶ ከግራ ክንፍ ካለው ጦር ጋር ጎን ለጎን ሆኖ እየተዋጋ ነው። እንደ መረጃው ከሆነ ሁሉም ወታደሮች የሚያኮራ ጀግንነት አሳይተዋል። የጣላት የቀበሮ ጉድጓዶች በተያዙበት ጊዜ ብዛት ያለው ንብረት እንደ ጠመንጃ፣ አውቶማቲክ መሳሪያና ጥይቶች ተማርከው ነበር። ችግሩ በእጅ ቦምቦቹ ምክንያት ሰዎቹ ቦታ ለመልቀቅ ይገደዱ ነበር። የእጅ ቦምቦችም ቢሆን በብዛት ተማርከው ስለነበር መልሰው ወደ ጣላት ይወረወሩ ነበር። በርግጥ የሰይጣን ስራ ናቸው። ምክንያቱም የሚፈነዱት ጣሊያኖቹ ሲወረውሯቸው ብቻ ነበር። ከመወርወሩ በፊት ቀለበቱን መመንጨቅ እንዳለባቸው ኢትዮጵያውያኑ ገና አልደረሱበትም ነበር። በወንዙ በኩል የነበሩ ሰዎች ከሚታመን መጠን በላይ እንደሞቱም ተነገረን። እኔም ወደ ጫካው ዞር ብዬ ከተመለከትኩ በኋላ ብዙ ሰው ስለመሞቱ ምንም ጥርጣሬ አልነበረኝም። ያን ቀን ጠዋት ለምለምና አረንጓዴ የነበረው ጫካ የተሰባበሩ ግንዶች ብቻ ቀርተውበት ይታያል። በ11 ሰዓት እየዳህን መውጣት ነበረብን። አሰቃቂው ድብደባ እንደገና ጀምሯል። በ12 ሰዓት በቀኝ ክንፍ ያለው የኛ ጦር ረጅም ጊዜ መክቶ መቆየት እንደማይችል የሚገልጽ መልእክት ደረሰን። ጣሊያኖች ከነበራቸው ኃይል በ10 እጥፍ ጨምረው እያጠቁ ነው። ደጃዝማች እንዳሉት አሁን መውጫ መግቢያውን ሊዘጉት ነው። ለእርዳታ የሚላክ የደጀን ጦር የለም። ስለዚህ በመሃል የተሰለፉት ፊታውራሪ ዘውዱና ሙላው ቦታቸውን ለቀው የቀኝ ክንፉን እንዲያግዙ ታዘዙ። ወደ ኋላ ለማፈግፈግ እንዲረዳ እስኪጨልም ድረስ መክቶ መያዝ አስፈላጊ ነበር። ዙሪያውን ከበባ ለማድረግ የሞከረው የጣሊያን ጦር ወሬው የለም። የት ቦታ እንደሆነም ማንም አያውቅም። ፊት ለፊት እናገኛቸው ይሆን ወይስ ከነሱ መራቅ እንችላለን? አውሮፕላኖች እንደ ጉር ባየር ላይ ያንሻበቡ ባሉበት ሰዓት ወጥቶ ለመሄድ መሞከር የማይታሰብ ነው። ጨለማ እስኪገባ የቀኝ ክፉ ያለበትን ቦታ ተከላክሎ ይጠብቅ ይሆን? እንደኔ ከሆነ ያን ቀን ፀሐይዋ እንደዚህ ተዝናንታ ዝግ ብላ ወርዳ አታውቅም። ሌላ ጊዜ አጭር የነበረው የቀን ብርሃን ለእድሜ ልክ ረጅም መሰለ። አውሮፕላኖችም ቢሆን ሲመሽ ጨለማው ሳይገባ ወደ ቤታቸው መሄድ ያለባቸው መሆኑን የዘነጉት ይመስላሉ። ቢሆንም ሁሉም ቀን ማቆሚያ እንዳለው ሁሉ ይህ ቀንም አቆመ። ወደ ኋላ የማፈግፈግ ትዕዛዝ ሲሰጥ ገና መጨለም አልጀመረም። መድፎቹ ከሌላ ጊዜ በላይ እንደ ነጎድጓድ ይጮሃሉ። የጣሊያን ባውዛ መብራቶችም ስራቸውን ጀምረዋል። ያ ሁሉ መድፍ እየተተኮሰ ከዋሻው ሾልከን ወጣን። ጋራውን ቁልቁል ወርደን ሜዳው ላይ ወደሚጠብቁን ፈረሶቻችን ሄድ። ቃኝ ጦር ፊት ለፊት ተልኮ ስለነበር እነሱን መከተል ጀመር። ጨረቃዋ ጥርት ባለው ሰማይ ላይ ታበራለች። ሁሉም ነገር ሰላም የሚያበስር ይመስላል። እኛም ግልቢያችንን ቀጠል። ከኋላችን የሚጮኸው የመድፍ ድምፅ ብቻ የቀኑን ውሎ ያስታውሰን ነበር። ወዲያውኑ ወታደሮች እየሮጡ እኛን ማለፍ ጀመሩ። ማንም ሰው ሊያስቆማቸው አይችልም ነበር። ሁሉም ወደ ማረፊያ ቦታቸው ነበር የሚሮጡት። ቀን መክተው በመዋላቸው ረክተዋል፣ ደግሞም ደክመዋል። ከምሽቱ አንድ ሰዓት ተኩል ሲሆን ትልቅ ዋሻ ያለበት ቦታ አደረስ ተቀመጥ። ግን በሐሳብ ተውጠናል። በየቦታው ጩኸትና ትዕዛዝ ነው የሚሰማው። ጫን የማፈግፈጉ ትዕዛዝ ጭንቀት ፈጥሯል። ሁሉም የሚሮጠው የሚይዘውን ይዞ ወደ ቤቱ ለመሄድ ነው። ለነሱ ጦርነቱ አብቅቷል። ሙሉ ቀን በኋላው ውጊያ ጠላት አላፈገፈገምና ባለድል የሆነ ይመስላል። በሚመጡት ቀናት ከእንደዚህ አይነት አስደንጋጭና አስከፊ ሁኔታ ለማምለጥ ወታደሮቹ ከማድረግ የሚቆጠቡት ነገር የለም። ወደ ደቡብ የሚጎርፈውን ሰው ለማስቆም የተደረገ ሙከራ ሁሉ አልሰራም። መንገደኛውን ለመመለስ የተላኩ ወታደሮች ችግር ላይ ወደቁ። እንዲያውም ሁለቱ በጥይት ተመተው ወደቁ። በብዛት ለሚጎርፈው ሰው መንገድ መልቀቅ ነበረባቸው። ሴቶቹ የባሱ ነበሩ። ሩብላ የሚባል ነገርና ጥልያን የሚባል ነገር የሚበቃቸውን አይተዋል። ለነሱ በረሃ ሲጓዝ ውሃ ያለበት ቦታ እንደሚጠራው መንገደኛ ቤታቸው ጠርቷቸዋል። ሁለቱ የጦር አዛዦች አማራጭ አልነበራቸውም። ወታደሮቻቸውን ካልተከተሉ ሁለት ሰዓታት በማይሞላ ጊዜ 10 ከማይሞሉ ታማኝ አሽከሮቻቸው ጋር ብቻቸውን ወደ ኋላ እንደሚቀሩ ነው። ያን ቀን ማምሻውን ደጃዝማች አያሌው ራስም ሩም ሳይደርሳቸው አይቀርም ከንጉሱ የተላከ ደብዳቤ ይደርሳቸዋል። በደብዳቤውም ጣሊያኖች በሚቀጥሉት ቀናት ትልቅና መጠነ ስፋት ያለው ጥቃት ለማድረግ እያሰቡ መሆኑን ይገልጻል። አያሌው ያሰቡት እንዲህ አይነቱን ጥቃት ለመቋቋም አስቸጋሪ ስለሆነ የሰው ህይወት በከንቱ ከመጠፋ ወደ ኋላ ወደ ተከዜ ወንዝ እንመለስ ነበር። ደብዳቤው ደግሞ የተጻፈው ከአንድ ሳምንት በፊት በደሴ ከተማ ስለነበር ጉዳዩ ግልጽ ሆነ። በየካቲት 23 በሰለክላህካ በተካሄደው ውጊያ ኢትዮጵያውያን ተሸንፈዋል ወይ? የዚህ ጥያቄው መልስ ሁለት ነው። ሽንፈት ነውም አይደለምም ነው። እስኪ ጨልም ድረስ ጣሊያኖቹ መግፋትና አዲስ ቦታ መያዝ አልቻሉም ነበር። ስለዚህ እቅዳቸውን አላሟሉም ነበር። ምንም እንኳ የመሳሪያ ጥራትና የአደረጃጀት ልዩነትን ሳይጨምር በቁጥር ከኢትዮጵያውያን ቢበልጡም የደጃዝማች አያሌውና የራስ ምሩ ጦር ተጣምሮ ከአስር ሺህ አይበልጥም ነበር። የተረፈው ጦር ወይም ሸሽቷል፣ አለበለዚያም በአውሮፕላን ድብደባ ምክንያት በውጊያው ሳይደባለቅ ቀርቷል። እነዚህን ያልተደባለቁትን በጠዋት ማሰባሰብ ቢቻል ኖሮ ጣሊያኖቹ እስከ 20 ሺህ የሚደርስ ወታደር ይጋፈጣቸው ነበር። ነገር ግን ኢትዮጵያውያን ደግሞ የመድፉን አውቶማቲክ መሳሪያውን፣ የእጅ ቦምቡን፣ ከሁሉም በላይ የአየር ድብደባውን ተቋቁመው ለሁለት ሶስት ቀን መቆየት ይችሉ ነበር? በፍጹም የማይቻል ነገር ነው። የእጅ ቦምቦች የሙሶሎኒ ወንበዴዎች ተብለው ይጠሩ ነበር። እናም በኢትዮጵያውያን ላይ ትልቅ ሽብር ነበር የፈጠሩት። በዛው ልክ ደግሞ የነሱ ጎራዴ ጣሊያኖቹ ላይ ተመሳሳይ ሽብር ይፈጥር ነበር። በተጨማሪም ወታደሮቹ የነበራቸው የውጊያ ፍላጎት የተዳከመ ነበር። ምክንያቱም ለአንድ ወር ያለ ምንም ነገር ዝም ብለው መቀመጣቸውና በተከታታይ ከሚደረገው የአየር ድብደባ ተጨማሪም ጣሊያኖቹ በአውሮፕላን በሚበትኑት ፕሮፓጋንዳ ወረቀቶች ጭምር ነው። በእኛ በኩል የደረሰውን ጉዳት ለመናገር አስቸጋሪ ነበር። የሞቱና የቆሰሉ ቁጥር 3000 ሊደርስ ይችላል። በጣም የተጎዳውም ደግሞ የራስ ምሩ ጠባቂ ክፍል ከ500 ውስጥ ከ200 በላይ የሆኑት ብቻ ነበር የተረፉት። በጣሊያኖቹ በኩል የደረሰው ጉዳት ደግሞ በራሳቸው ዘገባ መሰረት 9 መኮንኖች፣ 950 ነጭ ወታደሮችና 250 አስካሪ ሶች ነበር። የቆሰሉትን ቁጥር ግን ማግኘት አልቻልኩም። ቢያንስ ቢያንስ ወደ 1000 ይጠጋ ነበር። በየካቲት 22 እና 23 በተደረገው ጥቃት ስለ ጣሊያኖች ቁጥር ከጣሊያኖች ያገኘሁት መረጃ በቀላሉ ይህን ይመስል ነበር። ጦሩ የሁለተኛውና የአራተኛውን ኮር የያዘ ነበር። መሳሪያ 40 በፍጥነት የሚተኩሱ መድፎች ከ50 ሺህ እርሳሶች ጋራ፣ 25 ሺህ ጠመንጃና አውቶማቲክ መሳሪያዎች ከ12 ሚሊዮን ጥይቶች ጋራ፣ 200 ሺህ የእጅ ቦምቦች፣ 330 የጭነት መኪኖችን ያካተተ ነበር። ከዚህ በተጨማሪ ደግሞ 200 ሺህ የሚሆን የአሸዋ ከረጢት፣ 300 ሺህ ኪሎ ጥምዝ ባለሾው ሽቦ፣ 25 ሺህ አካፋዎች፣ 15 ሺህ መጥረቢያዎች፣ 60 ሺህ ኪሎ ዲማሚት ከ80 ሬዲዮኖች ጋር ነበራቸው። የደጃዝማች አያሌው መድፎች 60 ጊዜ ከተኮሱ በኋላ እኩለ ቀን ላይ ድምጻቸው ጠፍቷል። የአየር ድብደባው የመድፎቹን ተሸካሚ ተሽከርካሪዎቻቸውን ሰብሮታል። ያንደኛው አንዱን ሲሆን የሌላኛውን ሁለቱንም ነበር። መድፎቹ ማራኪዎቻቸውን ለአርባ ዓመት በታማኝነት ካገለገሉ በኋላ ጣሊያኖቹ የመድፎቹን ከሃዲነት ያን ቀን በመበቀል ለዕድሜ ልክ ጸጥ እንዲሉ አርገዋቸዋል። የመድፎቹ ስባሪ ተይዞ ከእኛ ጋር እንዲጓዝ ተደርጓል። ምክንያቱ አልገባኝም። ምዕራፍ 18 ማፈግፈጉ ተጀመረ። የኛን ወደ ኋላ መመለስ ቆርጦ ለማስቀረት ከመረብ ተነስተው ስለሚመጣው የጣሊያን ሜካናይዝድ ክፍል ምንም አይነት መረጃ አልደረሰንም። መልካ ምድሩ እንዳስቸገራቸውም አላወቅንም። መንገድ ለመጥረግም 1200 ነጭ መንገድ ሰሪዎች ይዘው ነበር። በመንገዱ ምክንያት አንድ ሙሉ ቀን ሳይንቀሳቀሱ ውለዋል። እኛም ያሉበት አካባቢ እንዳስላሴ ሊሆን ስለሚችል ደህንነት ያለው መንገድ በደቡብ ባዲረሲ በኩል መሆን አለበት ብለን ወሰን። መንገዱ ጠባብ ነበር። አስቸጋሪ ቁልቁለቶችም ነበሩት። ቢሆንም ግን ጠላት እኛን ለመከተል አስቸጋሪ ይሆንበታል። የጭነት ከብቶች እጥረት ጉዟችንን አዘገየው። በመጨረሻዎቹ ሁለት ቀናት የአየር ቦምብ ድብደባ ከጠበቅነው በላይ ብዙ ሞቱብን። የሕክምና ቡድኑ ከነበረው 9 አህዮች 4 ብቻ ነበር የተረፉት። በደጃዝማቹ ጥረት ችግሩ ወዲያውኑ በቀላሉ እንዲስተካከል ሆነ። ማንኛውም ትርፍ ዕቃ ወይም ንብረት እንዲቀር ተወሰነ። እኔ ራሴ ከነበረኝ ንብረት ከጦር ምርኮ በገንዘብ የገዛዋቸው ታይፕ መጻፊያና የሙዚቃ ማጫወቻ ፎኖግራፌን መተው ነበረብኝ። የቆዩ ሞዴል ጠመንጃዎች ጥይቶች በሙሉ በሚስጥር መሬት ውስጥ እንዲደበቁ ተደረገ። የአካባቢው ገበሬዎች የተደበቀውን ንብረት ምናልባት አግኝተው ተከፋፍለውት ይሆናል። ጣሊያኖቹ ግን አላገኟቸውም። በሶስት ሰዓት ኮርቻችንን ጫን። አይን ማየት እስከሚችለው ድረስም ከፊትና ከኋላችን ሰዎችና ከብቶች በመስመር ይጓዙ ነበር። ብዙዎቹ ወታደሮች በውጊያው ያልተካፈሉ መሆናቸውን በቀላሉ ማየት እንችል ነበር። በደንብ ያረፉና ደህና ናቸው። የተዝናኑ ይመስላሉ። ዝናራቸው ሙሉ ነው። ጠመንጃቸውም አዲስና እንደተወለወለ ነው። ጓደኞቻቸው ከጉልበተኛ ጠላት ጋር ኃይለኛ ውጊያ ሲያደርጉ የት ነበሩ? ይህ በማቋረጥ ሰልፍ የሚጓዘው ሰው በሙሉ ከሽንፈት የተረፈ ጦር ነው ብሎ ተመልካች ያስብ ይሆን? አይደለም። በአስር ሺህ የሚቆጠሩ አባት አገራቸው የጣለባቸውን እምነት የከዱ ወታደሮች ነበሩ። ጉልበታቸው ሳይደክም የታጠቁትን ጥይት ሳይጠቀሙ ያስቡ የነበረው እስካሁን ድረስ ካልተሸነፈ ጠላት ፊት ሸሽቶ መሄድ ብቻ ነበር። ማንም ያዘነ አይመስልም። ማንም ቢሆን ይህ ወደ ኋላ ማፈግፈግ ወይም መሸሽ ለኢትዮጵያና ለሕዝቦቿ ምን ማለት እንደሆነ ያስተዋለ የለም። ይዘፍናሉ፣ ይቀላለዳሉ፣ ወሬ ያወሩ ስላመለጡ ብቻ እርስ በርሳቸው እንኳን አወጣህ ይባባላሉ። አልፎ አልፎ እነዚያ ውጊያው ላይ የነበሩ ሰዎች ስላደረጉት ነገር ወይም ጓደኞቻቸው ስላደረጉት ነገር ይፎክራሉ፣ ጉራም ይነዛሉ። ታውቃለህ፣ ጣሊያኖች ተጋድመው ከመሸጉበት ጉድጓድ ላይ ለማጥቃት ከመጀመሪያዎቹ አንዱ እንደሆንኩ። አንድ ሰላቶ የሙሶሎኒ ቦምብ ወረወረብኝ። ከነዚያ ቀይ ኳሶች አንዱን ሲወራ ሰምታችሁ ይሆናል። ጎንበስ ብዬ በላዬ አልፎ እንዲሄድ አደረግኩት። ዘልዬ የዚያን የተረገመ አንገት ቀላሁት። ደሙን ከጎራዴ መጥረጌ ነው እንጂ ታዩት ነበር። ካላመናችሁ ጓዴን በቀለን ጠይቁ። አስቡት ብቻ የጣሊያን አንገቱ ሲቆረጥ ሁልጊዜ ማማሚያ ብሎ ይጮኻል። ሳቅና እንኳን ደስ ያለህ። ለመረዳት እንኳ የማያስቸግር የአእምሮ ለውጥ በእነዚህ ሰዎች ላይ ሰፍኗል። ግዴታቸውን ባይፈጽሙ እንኳ እንዲያው አጠገብ በሆኑም ይበቃ ነበር። አሁን ሁሉም ነገር አልቆለታል። የነበረባቸው ሸክም ተነስቷልና እድለኞች ነን ብለውም ያስባሉ። እውነቱ ቢነገር እኛም ብንሆን በእንደዚህ አይነቱ አእምሮ አስተሳሰብ ተለክፈናል። በአብዛኞቹ ሌሊቶች መድፎች ሲተኮስ የተተኮሰው እርሳስ ተራራው ላይ ሲያርፍ እንሰማለን። ብርሃን የሚያበሩ ምልክቶች በአድማሱ ላይ በተከታታይ ይበራሉ። የአፍጋጋ ማለፊያ በር እስካሁን ክፍት ነው። ወታደሮች የቆሰሉትን ይዘው ይመጣሉ። ሌሎች ደግሞ በጨረቃ ብርሃን ተመልሰው የሞቱትን ይቀብራሉ። ከአክሱም የሚመጣ መንገድ እኛ ካለንበት 2 ኪሎ ሜትር ርቀት ነው ያለው። ነገር ግን የእኛን መመለስ ለመቁረጥ በተዘጋጁ የጣሊያን ወታደሮች የተሞላ ነው። ወደ 1000 የሚሆኑ የእኛ ወታደሮች ተሰብስበው ከ30 አውቶማቲክ መሳሪያ ጋር ቀድመው ተላኩ። አጋጣሚ ሆኖ ፍራቻችን ትክክል አልነበረም። ሁሉም ነገር ጸጥ ያለ ነበር። ያ ሁሉ ሰው እያለፈ እኛም ለብዙ ሰዓታት ተኛን። ፀሐይ ከመውጣቷ በፊት አንድ ቦታ ደረስ። ደጃዝማች እዚህ ቦታ ዋሻ እንዳለ ያውቃሉ። ስለ ዋሻው አንድ ገበሬ ሲጠየቅ ስለዚህ ነገር የማውቀው የለም ብሎ መለሰ። ነገር ግን ባነጋገሩና ለኛ ጥሩ አመለካከት ስላልነበረው እውነቱን እንዳልተናገረ ግልጽ ነበር። በቀላሉ ምንም አይነት የሚጠቅም መረጃ መስጠት አልፈለገም። ስለዚህ ለማናገር ከበድ ያለ ዘዴ መጠቀም ነበረብን። ተያዘና በሽጉጥ አስፈራራ ነው። በእግሮቹ መሃል ሲተኮስበት የምር መሆኑ ገባው። ከሁለት ደቂቃ በኋላ በሸለቆ ገደል በኩል ባለ ጠባብ መንገድ ተጉዘን ሰፊ የሆነ 300 ሰዎች መያዝ የሚችል ዋሻ ያለበት ቦታ ደረስ። ከድንገተኛ ጥቃት ራሳችንን ለመጠበቅ ወደ 1000 የሚሆኑ ወታደሮች ከዋሻው በላይ ባለ ቦታ ላይ እንዲጠብቁ ተደረገ። ግን ራሳቸውን በድንጋዮች ጀርባና በቁጥቋጦዎች መሃል መደበቅ ነበረባቸው። ዋሻው ግን በአንድ በኩል ክፍት ስለነበር በችኮላ መጠለያ የሚሆን ግንብ ተሰራ። የመጨረሻ ረድፍ ድንጋዮችን እየደረደርን ነበር ልክ አውሮፕላኖቹ መጥተው የተለመደውን ስራቸውን ሲጀምሩ። በሺህ ኪሎዎች የሚቆጠሩ የብረት ቁራጮችና ዲናሚት ያለ ርህራሄ በመስመር በሚጓዘው መንገደኛ ላይ ያወርዱ ነበር። ሰዎች ከአውሮፕላኖቹ ጋር ድብብቆሽ ሰልችቷቸዋል፣ ደንዝዘዋልም። ምንም የተለየ ነገር አላደረጉም። ወደ የቤታቸው መንገድ ስለጀመሩ እነዚህ የሰማይ ላይ አውሬዎች እንደፈለጉ ያድርጉ። ያንድ ሰው ቀኑ ካልደረሰ አልደረሰም ማለት ነው። ቀኑ ደርሶ ከሆነ ደግሞ መሮጥና መደበቁ ዋጋ የለውም። አሁን ያለው አማራጭ በሚቻለው ፍጥነት ወደፊት ቀጥ ብሎ መጓዝ ብቻ ነው። ወደፊት ወደ ሰላማዊ ጎጆ ቤት። ጦርነቱ ካለፈ በኋላ አንድ ጣሊያን የአየር ኃይል መኮንን ጋር ተገናኝቼ ነበር። መኮንኑ ያን ቀንና ተከዜን ስናቋርጥ በቦታው የነበረ ነው። እንደሱ አባባል ምንም ሳያስቀሩ ሁሉንም እንዲደመስሱ ትዕዛዝ ተሰጥቷቸው ነበር። ለነዚህ ያልሰለጠኑ ሰዎች ምንም አይነት ምህረት እንዳይደረግ። ስለዚህ መኮንኖቹ ኃላፊነታቸውን ለመወጣት በሙሉ ስሜት ነበር የወጡት። የሙሶሎኒን ኃይል ለመቃወም የደፈሩ ሰዎች የሙሶሎኒን ከባድ እጅ መቅመስ ነበረባቸው። ነገር ግን በእነዚህ ኃይለኛ ቦምቦች ምክንያት የሚደርሰውን ጥፋት፣ በተለይ ምንም መከላከያ በሌላቸው ሰዎች ላይ የደረሰውን የብዙሃን ሕይወት መጥፋት ሲመለከቱ በሚቀፍ ስሜት ከመጀመሪያው ተውጠው ነበር። መኮንኑም እኔም ራሴ አቁሙ አሁንስ ይበቃል ብዬ ጮኬ ነበር አለ። ነገር ግን ትዕዛዝ ትዕዛዝ ነው፣ መፈጸም ነበረበት። እነዚህ ምስኪን ሰዎች እንዲያው ለመሮጥ ወይም ለመደበቅ ቢሞክሩ ምን ነበረበት? ነገር ግን ዝም ብለው መንገዳቸውን ቀጠሉ። እንደ ታዛዥ ልጅም ራሳቸውን ለመጣባቸው ነገር ሁሉ ሰጡ። ብዙ ቦምቦች ከመንገዱ ዳር ራቅ ብለው መውደቃቸው በአብራሪዎቹ የሰብአዊነት ስሜት ምክንያት ይሆን? ኢትዮጵያውያን ቦምቦቹን አርቆ ስላስጣለላቸው ቅዱስ ጊዮርጊስን አመሰገኑ። እኔ ግን ያመንኩት የምህረት አምላክ ምህረት የሚያሳዩትን ይክሳል ብዬ ነው። ያን ቀን ዘግየት ብሎ አብራሪዎቹ የእሳት ቦምቦች በመጣል ራሳቸውን ስላረኩ በመንገዱ ዙሪያ የነበረው ሳር ለብዙ ኪሎ ሜትሮች ርቀት በእሳት ይነድ ነበር። ለከብቶቹ የሚሆን ግጦሽ ስለሌለ ወታደሮቹ መንገዳቸውን ያለማቋረጥ ዝም ብለው ለመቀጠል ተገደዋል። በተጨማሪም ለመከላከል የነበረውን ስሜትና ችሎታንም ቀንሶታል። ከጧቱ 4 ሰዓት ሲሆን ትንፋሹ ቁርጥ ቁርጥ እያለ አንድ ወታደር ሲሮጥ መጣና ጣሊያኖቹ ለማጥቃት መንገድ ላይ መሆናቸውን ተናገረ። ጣሊያኖቹ በመኪናዎች ላይ ነው የነበሩት፣ ምክንያቱም ስፋት ያለው የአዋራ ጉም በፍጥነት ሲጓዝ ታይቷል። ጭንቀት ተፈጠረ። ሁሉም ወደ ውጭ ሮጥ ጀመር። ማንም ሰው ዋሻ ውስጥ እንደሆነ መያዝ አልፈለገም። ነገር ግን ወዴት ወይም በየት አቅጣጫ ነው የሚኬደው? በጠባቡ መንገድ በአንድ ጎኑ 100 ሜትር ከፍታ ያለው ገደል፣ በሌላ ጎኑ ደግሞ ተመሳሳይ ቀጥ ያለ ገደል ባለበት 100 የሚሆኑ የተደናገጡ እርስ በራሳቸው የሚጮሁ ሰዎች ቆመዋል። እጃቸውን ያወዛውዛሉ። እየተገፋፉ ይጨናነቁ ነበር። ሁሉም ሐሳብና ምክር ሰጪ ነበር፣ ግን የሚረባ አልነበረም። እንግዲህ አውሮፕላኖቹ ቢኖሩም ራሳችን ወደ ሜዳው ወጥተን ጠላትን በመቋቋም የቀረውን ጦር ማዳን እንችል ይሆን? ወይስ በነበልባሉና በሚነደው እሳት መካከል እየተሳብ ቁልቁል ሄደን ከሸለቆው ስር ደርሰን ተከዜን እንሻገር? ሌላ አማራጭ በፍጹም አልነበረም። የ80 ዓመት ሽማግሌው ፊታውራሪ አሉላ ጎራዴያቸውን መዘው ዘራፍ አድዋ ትዝ ይበልህ አድዋ እያሉ ጮሁ። ትውልድ ቦታቸውን ትተው የመጡት በዚህ በተቀደሰ ጦርነት ተካፍለው በመሞት ገነት ለመግባት ነው። ትናንትናም ቢሆን አፍጋጋ ላይ ፊት መስመር ሆነው ተዋግተው ነበር። ነገር ግን ሞት ሊወስዳቸው የተጸየፈ ይመስላል። ዛሬ ቀናቸው ደርሷል። አብረዋቸው የሚዋጉ 100 ሰዎች ቢያገኙ ደጃዝማች እና ራስ አምሩ በደህና እስከሚያመልጡ ጣላትን ወጥረው መያዝ ይችላሉ። ሽማግሌው ኮስተር ያለ ቁም ነገር ነው የሚናገሩት። በስሜት ሰውነታቸው ሲንቀጠቀጥ ምራቃቸው በጺማቸው ላይ ይፈናጠር ነበር። ነገር ግን በጣም እየከፋቸውና ያዘኑ በጩኸት እንዲቀመጡ ሆነ። ሐሳባቸው ተቀባይ አላገኘም። በመጨረሻም ጠባቂ ዘቦች ጣሊያኖችን ለመከላከል ሲሞክሩ የጦር አዛዦችና እኛ ከስራችን ባለው ሸለቆ አድርገን ወደ ተከዜ ለመሸሽ እንድንሞክር ተወሰነ። ስለዚህ ምክር ዶክተሩ ምንድነው ያሰበው? አዎ በርግጥ ነገር ግን መጀመሪያ ጣሊያኖቹ እኛን ሊያጠቁ እንደመጡ ማረጋጋት የለብንም ወይ? እንደዛም ሆኖ ሾልኮ ለመሄድ በቂ ጊዜ አለን? ገና ተናግሬ ሳልጨርስ አሳሽ ወይም ቃኛ አውሮፕላን ቀጥታ በሸለቆ በላይ መጣ። በዚህ ግርግር መሃል ሰዎች ወደ ዋሻው መግባትና መውጣት ሲጀምሩ ታየንና ያነጣጥሮ ተኳሽ ኢላማ ሆን። ጥይቶቹ አለቶች ላይ በሚያሰቅቅ ድምጽ ይነጥራሉ። ሁላችንም አንዱ ባንዱ ላይ እየተደራረብን መሬት ላይ ተነጠፍን። ተነስተንም ሮጥን ወደ ዋሻው ለመግባት። ከፊት ለፊታችን የዋሻ መግቢያ መንገዱን የዘጉ ሰዎች እስኪለቁ ድረስ በዛው ሁኔታ መቆየት ነበርን። የሚገርም ሁኔታ ነበር። እንድትል ሆኖ የገደሉ ግድግዳ ስለሚሸፈነን አውሮፕላኑ በተመላለሰ ቁጥር አንታይም ነበር። ስለዚህ ጉዳዩ ወደ ዋሻው መግባት መቻል ነው። ሁሉም ገብቶ ሲያበቃ ሁለት ሰዎች ብቻ ቆስለው ተገኙ። አውሮፕላኑም ያየውን ሪፖርት ለማድረግ ተመልሶ ጠፋ። የኔ ሐሳብ ተሰሚነት አገኘና አንድ መኮንን ተልኮ ከአንድ ሰዓት በኋላ ተመልሶ መጣ። ምንም አይነት የጠላት ጦር አላየም። በግርግሩ ንብረታችንን ለመዝረፍ አስበው ይህን ውሸት ወሬ ያሰሩት ለካስ ገበሬዎች ናቸው። አውሮፕላኖቹም መጡ፣ ነገር ግን የሚጥሉት ቦምብ ኢላማውን አላገኘም። ቦምቦቹ ወይ ሸለቆ ውስጥ አለዚያም ከገደሉ አናት ላይ ነበር የሚወድቁት። ከገደሉ አናት ላይ ሲወድቁ ግን ያለት ስባሪ ድንጋዮች ቁልቁል ይወርዱ ነበር። ታዋጊ አውሮፕላኖቹ ደግሞ የባሱ ነበሩ። እንዳበደ ሰው አውቶማቲክ መሳሪያቸውን እየተኮሱ ወደኛ አቅጣጫ ልክ ወደ ዋሻ ውስጥ እንደሚገቡ ሆነው ይበራሉ። ከዛም በመጨረሻው ሰከንድ ወደ ላይ ቀጥ ብለው ይበሩና ተገልብጠው በጀርባቸው ለብዙ ኪሎ ሜትሮች ከሄዱ በኋላ እንደገና ተገልብጠው ተመልሰው ይመጣሉ። አንዳንድ ጊዜ በጎናቸው እንደሆኑ ይመጣሉ። የተለመደ የአክሮባት ትርኢት ነበር። በሰላም ጊዜ ቢሆን እንደዚህ አይነቱን በረራ ለማየት በከፈልኩ ነበር። ይህ ሁሉ አንድ ሰዓት የፈጀ ትዕይንት ሲካሄድ እኛ ወይም እንቀመጣለን ወይም ከግድግዳው ጀርባ ተጠቅለን እንጋደማለን። የሚተኮሱት ጥይቶች አለቱን ወይም ግንቡን እየመቱ ይፈናጠራሉ። ትልቁ አደጋ ደግሞ እንደዚሁ ከሚነጥሩት ጥይቶች ነበር። ከውጭ በኩል አልፎ አልፎ ወደ ውስጥ ይገቡ ነበር። ከአሰቃቂው የቦምብ ድብደባ ጋር ሲወዳደር ይሄኛው ጨዋታ ነበር። እየቀለድንም ነበር። ጓደኞቻችን አጠገባቸው ጥይት የዋሻውን ግድግዳ ወይም ጣራ ሲመታ እንዴት እንደሚሆኑ እያነሳን እንስቅና እንቀለድም ነበር። አራት ሰዎች ብቻ ቀላል ቁስል መቁሰላቸው ራሱ የሚገርም ሁኔታ ነበር። ከቀኑ 11 ሰዓት ሲሆን ጣሊያኖቹ እየመጡ እንደሆነ የሚገልጽ አዲስ ዜና መጣ። የተኩስ ድምጽ ይሰማ ጀመር። ወዲያውኑ ከላይ ከሜዳው ላይ ያሉ የኛ አውቶማቲክ መሳሪያዎች መንፈቅፈቅ ጀመሩ። ያለምንም ጥርጥር አንድ ነገር ሊሆን ነው። አሁን ግን ምንም ግራም የሚያጋባ ነገር የለብንም። ቀኑን መንገድ ስንፈልግ በሜዳው በኩል አድርጎ በዋሻው ደቡብ አቅጣጫ የሚወስድ ሌላ መንገድ አግኝተናል። እንዴት ያለ መንገድ! ቀጥ ባለው ገደል በድንጋዮች ላይና በክፍተቶች በኩል ወደ ላይ 100 ሜትር የሚሆን ከፍታ ወደ ሰማይ ይወጣል። በጣም መጠጋጋታችን የሚረዳ ነገር ሆነ። እኔ ራሴ እንኳን ጉልበታቸው በተነከረ ሰዎች ተከሻ እየተረማመድኩ ነው ወደ ላይ ያወጡኝ። ከታች ከስር ያሉት እንዴት አርገው የሰውን ሁሉ ክብደትና ጭነት ችለው ከዚያም በመጨረሻ ራሳቸውን ተከትለውን እንደወጡ ለመረዳት አስቸጋሪ ነው። ወደ ላይ በመንወጣበት ጊዜም የተኩሱ መጠን ጨመረ። ጥይት ያፋጨ ባናታችን ላይ ያልፍ ነበር። ከላይ ከሜዳው ለመጀመሪያ ጊዜ ሳይፈሩ ወደፊት የሚገፉ በርከት ያሉ ሰዎች አየን። አሁንም በጥይት ሲመታ ወዲያው የሚቀመጥ ወይም ደግሞ የሚወድቅ ሰው አያለው። እንደዛም ሆኖ ሰዎቹ ሳያቆሙ የቆሰሉትን ያነሱና በበቅሎ ይጭኑ ነበር። በሰሜን አቅጣጫ የኛ ወታደሮች ተጋድመው ጠላት ላይ ይተኩሳሉ። ጠላት እኛ ቆመን ከነበርንበት ቦታ 1 ኪሎ ሜትር ርቀት ላይ ጠምዶ ተቀምጧል። አውቶማቲክ መሳሪያ ቢኖረውም በብዙ ምክንያቶች ይህ ጠላት በርግጥ የጣሊያኖች ጦር ነው ብዬ አላመንኩም። ገበሬዎች ነበሩ። በመስራቅ በኩል መልሰን በማጥቃት ከግማሽ ሰዓት በኋላ ወደ 500 የሚሆኑ ገበሬዎችን ማባረር ቻል። የሞቱባቸውን 30 ሰዎች ጥለው ሄዱ። ከእንደዚህ አይነቱ አዲስ ድንገተኛ ጥቃት ለመከላከል የደጀን ወይም የኋላ ጦር ለማዘጋጀት መቆም ነበረብን። ከመሽቱ 3 ሰዓት ሳይደርስ የ30 ኪሎ ሜትር ርዝመት ያለው የተጓዥ ሰዎች መስመር አልፎ ከሄደ በኋላ ጉዟችንን ጀመርን። ያን ሌሊት በሽሬና በዛና መካከል ባለው ቀጥ ባለው የገደል ቁልቁለት ብዙ ሰዎችና ከብቶች እየወደቁ አለዚያም እየተረገጡ ሞቱ። አሁንም ባለቶቹ መካከል በደንብ የተደበቁ ገበሬዎች ይተኩሱብን ነበር። ነገር ግን እንደሚወራባቸው ፈሪነታቸው ምስክርነት ደግሞ አውቶማቲክ መሳሪያ ስናረበርብባቸው ወዲያው ጥለው ይጠፋሉ። እኩለ ሌሊት ሲሆን በመሃል ዛና የሚገኙ ሁለት ትላልቅ ዋሻዎች ያሉበት ቦታ ደረስን። እዚህ ቦታ ላይ ለአንድ ቀን ቢሆን አቁመን ጠላትን ለመከላከል እንድንሞክር ተወሰነ። ነገር ግን ወታደሮቹን እንዲቆሙ ማሳመን ብንችል ነበር። ማረፍ መቻል እንዴት ጥሩ ነገር ነበር። በሶስት ቀናት ውስጥ ተደምሮ 6 ሰዓት የሚሆን እንቅልፍ እንኳን አልተኛንም። ስለዚህ ድካም እያሸነፈንም ነበር። ምግብም ቢሆን ለ56 ሰዓታት በሚሆን ጊዜ ውስጥ የቀመስነው ነገር አልነበረም። ወደፊትም ቢሆን የሚበላ ነገር መኖሩ አይታወቅም። በመንገዱ አቅራቢያ የነበሩ ጥቂት ገበሬዎችም ቢሆኑ የነበራቸውን ምግብ አሽሽተው ጥለው ሄደዋል። የራሳችን የጭነት ከብቶችም የት እንዳሉ ማወቅም አይቻልም ነበር። ለኔ ክፉ ነገር ትንባሆይ ማለቁ ነበር። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Thank you.